ቲኬ ሾው ጤና ይስጥልኝ እንደምን ዋላችሁ። ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ ቅዳሜ በ1100 AM ሞገድ ያየር ስርጭት ወይም www.tktaxes.com የሚተላለፍ ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁልጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙና ለናውቃቸው የሚገቡን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ። ተካ ከለለ ሳሉ ነኝ። በታሪ ፕሮግራሜ ብዙ ነገር ይያላችሁ ቀርቤያለሁ። በመጀመሪያ ባሁኑ ባለው የዌዘር ጉዳይ ሙቀቱ በጣም ከፍ ያለ በመሆኑ የዩቲሊቲ ቢላችን በጣም ከፍ ያለ ነው። አንዳንዴ 99.104 የደረሰበት ጊዜ አለ። እንደዚህ በሚሆንበት ጊዜ የኤር ኮንዲሽን ወጪያችን ማለት የዩቲሊቲ ኤሌክትሪሲቲ ወይም ደግሞ ሌሎችም በጣም ውድ የሆነ ስለመጣ ይህን ሁኔታ በመጠቀም ብዙ ቤቶች አታራዮች የኦባማ መንግስት እስከ 1000 ብር ድረስ ዩቲሊቲ ብላችሁን ሊከፍል ነው ብለው ኢንፎርሜሽን እየወሰዱ ብዙ ሰው ላይ ስቃይ እያደረሱ ነው። ይህ ሁኔታ የተጀመረው በሜይ ሲሆን አሁንም ጁላይ አንዳንድ ቤተሰቦች እየደረሳቸው ናቸው። የመንግስት ያወጣው መግለጫም አለ። እሱም በተመለከተ ምን መጠንቀቅ እንዳለባችሁ፣ ሰዎች ምን ያህል እንደተሰቃዩ፣ አንዳንዱ ፐርሰናል ኢንፎርሜሽናቸው ኢንተርኔት ላይ ገብቶ ብዙ እየተሻሙባቸው ስለሆነ ስለ እሱ ጉዳይ እገልጽላችኋለሁ። ከዚያ በመቀጠል ደግሞ በጣም የሚገርመው የኢኮኖሚ ሁኔታ አሜሪካ ብቻ ሳይሆን ሌላም ሀገር እየገባ ስለሆነ የአንኤምፕሎይመንቱ ጉዳይና ስራ ማጣት ጉዳይ ከፍ ባለ ደረጃ ስለሆነ 10 ከዓለም ሰዎች ሌስ ስራ የሚሰሩባቸው ሀገሮች ልነግራችሁ ነው። አርስቱ countries where people work the least በጣም ከሚገርማችሁ ጀርመን አንዱ ነው፣ እንግሊዝም አንዱ ነው። ስለሱ ነግራችኋለሁ። ሌላው ደግሞ ይህ ህብረተሰብ ለውጥ በብዛት ማምጣት ከጀመረ ማለት የኢትዮጵያ ህብረተሰብ ማለት ነው 40 ዓመት ሆኖ ለውጥ ከመጣበት ጀምሮ የማህበሮች ብዛትና የድርጅቶች ብዛት በየጊዜው እየቀጠለ በመሄዱ ህብረተሰባችን እንደ አንድ ሆኖ ማሰብ አቅቶታል። በቅርቡ የሰሜን አሜሪካ የኳስ ጨዋታ ፌዴሬሽን የነበረውም ሁለት ቦታ ተሰርቷል። ይህ ህብረተሰብ አብሮ የማይጓዝበት ምክንያት የለም። አብሮ የማይጓዝበት ምክንያት ድርጅቶቹ የፖለቲካ ሀዋሁ እያስገቡ በሚሄድበት ነው። ህዝቡ እንደ ህዝብ ያስባል፣ ቦርዶቹ ግን ከጥቅም ጋር በተያያዘ ሊሳሳቱም ይችላሉ። ከገንዘብ ጋር የተያያዘ ሊሳሳቱም ይችላሉ። እንግዲህ ሁለቱም ቦታ ልትሄዱ አችሉም። ግማሾቻችሁ ዳላስ ሄዳችሁ፣ ግማሾቻችሁ ወደ ዋሽንግተን ሄዳችሁ፣ ግማሾቻችሁ እንደኔ ከሆናችሁ ደግሞ ሁለቱም ቦታ ልሄዳችሁ። ይህ የህዝብ ጉዳይ በመሆኑ ምን ተሰማችሁ? ለመጀመሪያ ጊዜ ሁለት ቦታ ሲሆን ይሄ አሁን አንደኛው ነው። አልመኝም፣ ሁለት እንዲሆን አልመኝም። ግን የተሰማችሁ ስሜት በመውቀስ ሳይሆን ይገለ እንደዚህ አጥፋዋል ይሄ ድርጅት እሱ አይደለም፣ ስህተቱ ተደርጎ ኦሬዲ ኢፌክቲቭ ነው። ስለዚህ አሁን ምፈልገው ያለን ስሜት የህዝብ ስሜት ይሄ ፕሮግራም የህዝብ በመሆኑ የተሰማችሁን እስቲ ንገሩን። ሬዲዮ አቢያችን ስልክ ቁጥሩ 404-603-8770 የምከፍተው በአንድ ሰዓት ከ20 ገደማ ነው። በመጀመሪያ ሌሎች ፕሮግራሞችን አቀርባለሁ ማለት ነው። እስቲ እስክትዘጋጁ ድረስ ሙዚቃ ላሰማችሁና አለማየሁ ዜና መጣዋለሁ። እሺ በቅርቡ ከሜይ እስከ ጁላይ ከፍተኛ ሙቀት በአሜሪካ እየታየ ነው ሂት ማለት ነው በሚሞቅበት ጊዜ የኤር ኮንዲሽናችን ብዙ ኤሌክትሪሲቲ ኮንዚም ያደርጋል ረጅም ጊዜ ስለሚሮጥ ነው። አንዳንድ ከተማዎች እንዲያውም አንዳንድ ስቴቶች ራሱ የኤሌክትሪክ ጀነሬተሩ በስቶበት የተበላሸም ነበረ። ሁለት ሶስት ቀን ኤሌክትሪክሲቲ ያላገኙም ነበሩ በሰሜን እንዲሁም አንዳንድ ከተማዎች ማለት ነው። ይህ በሚሆንበት ጊዜ ህዝቡ በተለይ ሎው ኢንካም ያለው ሰው በጣም ይጠቃል። ዩቲሊቲ ቢል በሚጨምርበት ጊዜ ባጀታችንን ስለሚያራቁተው ለመክፈል ያስቸግረናል። ያልከፈል እንደሆነ ደግሞ ይቆረጣል ማለት ነው። ስለዚህ ይህን የህዝብ ችግር አይተው ብዙ ስካመርስ ማለት ወንጀለኞች ማለት ነው፣ በስልክ እየደወሉ ቴክስት እያደረጉ ፍላየር ቤታችን ላይ ድሮፕ እያደረጉ አንዳንዴ መጥተው ነው የሚያነጋግሩን። የኦባማ አድሚኒስትሬሽን የዩቲሊቲ ቢል መክፈል ካቃታችሁ እስከ 1,000 ብር ሊሰጥ ፕሮሚስ ስላደረገ ይሄኛውን የባንክ ራውቲንግ ናምበር እና አካውንት ናምበር እንሰጣችኋለን፣ ከዚያ ለመክፈል ትችላላችሁ ይላል ማለት ነው። ራውቲንግ ናምበር የሚባለው በግራ በኩል ቼኩ ላይ በግራ በኩል በታች በኩል ያለው ነው። የራውቲንግ ናምበር የባንኩን አይደንቲቲ ይለያል ማለት ነው። አካውንት ናምበሩ ደግሞ መሀል ላይ ያለው ነው። መሀል ላይ ያለው ደግሞ ለእያንዳንዳችን የራሳችን አካውንት አለን ማለት ነው። ስለዚህ እነዚህ ስካመርስ ምንድን ነው የሚሉ፣ እንደዚህ የመሰለ እርዳታ ለማግኘት ራውቲንግ ናምበሩና አካውንት ናምበሩ የኦባማ አድሚኒስትሬሽን ያስቀመጠው ገንዘብ ማለት ነው እንሰጣችሁና ዩቲሊቲ ቢላችሁ እንደውላችሁ ይህን ራውቲንግ ናምበር በምትሰጧቸው ጊዜ ከዚያ ያላችሁ ቢል ይከፈላል ነው። በጣም የሚገርመው ብዙ ሰው ተታሏል። ብዙ ሰው ደግሞ ችግር ላይ ገብቷል። አንዳንዴ ችግር በሚይዘን ጊዜ ችግር ባለን ጊዜ አስተሳሰባችንም ደካማ ነው የሚሆነው፣ ለማሰብ አንችልም። በጣም ደግሞ መጥፎ የሆነው አንድ ግለሰብ ይህን ኢንፎርሜሽን ካገኘ በኋላ ለዘመድ አዝማዱ እየደወለ ወይም ደግሞ ቴክስት እያደረገ ይህን ኢንፎርሜሽን ስለሚሰጥ ብዙ ሰዎች ናቸው የተሰቃዩት። በተለይ ኒው ጀርሲ ላይ ብዙ እስከ 10,000 የሚሆን ሰው ነው ስቃይ ላይ የገባው። አንዳንዱ ሲቲዎች 2,000 1,500 3,000 የሚያህሉ ሰዎች እያገኙ ናቸው። አንደኛ ነገር የኦባማ መንግስት ገንዘብ አይሰጥም። ይህ ሀገር ደግሞ ኮሚኒስት ሀገር አይደለም። መንግስት ለህዝብ ዝም ብሎ አይሰጥም። የሚሰጠው ምክንያት መኖር ይኖርበታል። ኦባማ ብቻው ሊሰጥ አይችልም። ሁለተኛ ነገር ደግሞ 1,000 ብር ለስንት ሰው ሰጥቶ ምን ያህል በአሁን ባለው የኢኮኖሚ ሁኔታስ እንዴት ሰርቫይቭ ያደርጋል መንግስት? በጣም የሚገርማችሁ 1,000 ብር ስለሆነ የዩቲሊቲ ቢሌ 300 ብር ነው፣ እንግዲያውስ የጋዙም ይጨምራል የውሃውም ይጨምራል እያሉ የሰጡ ሰዎች አሉ። ይህ ኦፈር ይህ የምናገኘው ስማችን፣ ሶሻል ሴኪሪቲ ቁጥራችን እና አንዳንዴ ራውቲንግ ናምበርና ባንክ አካውንታችን ከሰጠን በኋላ ነው። ከሰጥናቸው በኋላ እነሱ ራውቲንግ ናምበር እና ባንክ አካውንት ናምበር ይሰጡናል። ይሄ ምንድን ነው የሚሉን፣ ይሄኛው ከጨረስን በኋላ ለዩቲሊቲ ኩባንያ ትደውላለህ። ከደወልክ በኋላ የምትሰጣቸው ራውቲንግ ናምበር እና አካውንት ናምበር ካስቀመጡ በኋላ ቢልህ ከዚያው ከመንግስት ይቀነሳል የሚለው ውሸት ነው። በጣም መጠንቀቅ ይገባናል። በተለይ እዚህ ጆርጂያ እንኳን በብዛት አልታየም፣ ግን ኖርዝ ኤን ሚድ ዌስት ኤን ኖርዝ ዌስት ዩናይትድ ስቴትስ በጣም ብዙዎች ናቸው። አንዳንዱ የዩቲሊቲ ካምፓኒዎች ይህን ማስታወቂያ ይህን ማስጠንቀቂያ እየሰጡ ነው፣ ቢላችን ላይ ነው የሚያገቡት። እንግዲህ አንዳንዶቻችሁ ያላችሁበት ቦታ የተጠቃ እንደሆነ ቢላችሁ ላይ ኖት ይሰጧችኋል። ዩዥሊ እንደ ኢንሰርት ነገር ነው የሚያገባት። ኢንሰርት ማለት አንድ ብቻው ወረቀት ናት። ዩቲሊቲ ቢላችሁ በመጣበት ጊዜ በምትከፍቱበት ጊዜ የምትቀመጥ ትንሽ ወረቀት አለች፣ እሷን ማንበብ ይኖርባችኋል። በጣም መጥፎነቱ ደግሞ እነዚህ ክሪሚናልስ እነዚህ ስካመርስ እነዚህ ወንጀለኞች እነሱ ብቻ ስለማያስቀምጡት ሌላው ሶሻል ሚዲያ ስለማያገቡት ብዙ ቦታ ነው የሚነዛው። ለምሳሌ አንድ ስካመር አግኝቷችሁ ከሆነ እዚያው ኢንተርኔት ላይ በቴክስት ላይ ስለሚያገባው ወደ ስንት ሺህ ስካመርስ ያገኙታል ማለት ነው። ሁልጊዜ መጠንቀቅ ያለብን ሶሻል ሴኩሪቲ እና ስማችን የቤት አድራሻ በስልክ በጭራሽ አለመስጠት ነው። መስጠትም የለብን። ሌላው በቴክስት የሚመጣልን ሜሴጅ እኮ አናውቀው። ማን ቴክስት እንደሚያደርገው እኮ አናውቀው። በቴክስት እንዴት እንሰጣለን? ኢሜይል ደግሞ አለ። ኢሜይል ሁልጊዜ መጠንቀቅ ይኖርብናል። ኢሜይል የሚመጣ ሁሉ አቀኛ አይደለም። የሚበዛው ጊዜ ኢሜይሉ ሊንክ ካያችሁ ነካ ስታረጉት ከየት እንደመጣ የሚያሳያለ። የማታውቁት ከሆነ ግን እኔ እንደማረጋት ነው ዲሊት ነው ማድረግ ያለበት። አንዳንዱ ጓደኞቼም ቢሉክልኝ ስሙ በደንብ አድርጌ የማላውቀው ከሆነ ዲሊት ማድረግ ነው። ቢኮዝ ሌላ ወጥመድ ላይ ሊገባ አልፈልግም። ላይፍን ነው ሚዝራብል የሚያደርገው። ስለዚህ በዩቲሊቲ ቢል በተመለከተ አንዳንድ ነገር የኦባማ መንግስት ያደረግላችኋል የሚል መሴጅ ከደረሳችሁ በቴክስትም ይሆን በኢሜይልም ይሆን በስልክም ይሆን በጭራሽ መስጠት እንደሌለባችሁ ነው። ለነገሩ ስልኩ የሚደወለው በአውቶማቲክ በሆነ መሽን ነው። ስለዚህ ሰው ማያናግራችሁም ያለ መሽን ነው የሚያናግራችሁ ያለ እና መጠንቀቅ እንዳለባችሁ ነው። ብዙ ሰዎች በአሁኑ ጊዜ ተጠቅተዋል። በሶስት ወር ማለት ነው፣ ከሜይ ጁን፣ ጁላይ ማለት ነው። በተለይ ሜይ እና ጁን በጣም ብዙ ነበረ። አሁንም ስቲል እያሉ ናቸው። በማንኛውም ጊዜ የኤሌክትሪሲቲ ኩባንያችሁ፣ እያንዳንዱ ኩባንያ የተለየ ነው። ለምሳሌ ኤነርጂ ኮርፖሬሽን የሚባል አለ፣ እንዲሁም ቴኮ ኤነርጂ የሚባል አለ፣ ሌሎችም ዲዩክ ኤነርጂ በተለይ በካሮላይናስ ያለ፣ እንዲሁም አትሞስ ኤነርጂ የሚባል በየቦታው የተለያየ ኤነርጂ ኩባንያዎች ስለሆኑ የሚመጣላችሁ ቢል ላይ ኢንሰርት እያገቡት ስለሆነ ኢንሰርቱን በደንብ አድርገን ማንበብ ይኖርባችኋል። እንዲሁም ደግሞ እንደዚህ አይነት ኦፈር በሚመጣበት ጊዜ ፕሊስ ዶን ጌቪት አትስጧቸው። እስቲ እንደገና ሌላ ዘፈን ላዘፍና ተመልሼ እመጣለሁ። ዘፈን እየመጣ ነው። አለማይሸቴ ነው።
ከታርገሽ በተሽራ ካካ ለምን ይቀርቶሽ ሞገ
በመግቢያው ላይ እንደነገርኳችሁ ይሄ የአንኢምፕሎይመንት ጉዳይ የአሜሪካ ብቻ ችግር ሳይሆን ሌላውም ዓለም ላይ የዩሮፒያንስም እያጠቃቸው እንደሆነ ነው። አንኢምፕሎይመንት ሬቱ እዚህ ጋር ወደ 9 ገደማ ሲሆን እዚያውም ወደ 8-9% አንኢምፕሎይመንት እንዳለ ነው። አንዳንዱም ብዙ ነው ያለው እና በዘንድሮው በ2011 the top 10 ሰራተኞች አድማጭ አስተያየት አለ መሰለኝ ይቀጥሉ።
ታይትክ
ታናስተልኝ
ዳና ዳንኤል ባላለሁ።
የስ ዳንኤል ደና ነህ?
ደና ነኝ መስከን።
እሺ
ጥያቄ አለኝ ስለ አንድ እንትን ስለ ሪፋይናንስ ነው መጠየቅ።
እሺ በጣም ቆንጆ። እሺ
ኦኬ። ቤት ተገዛኝ አንድ አመት ምናምን ቢሆነኝ ነው እና ሪፋይናንስ ለማድረግ የግድ ከአንድ አመት በላይ መጠበቅ አለብህ ወይስ ምን ማድረግ አለብህ? እና ጄኔራል
እሺ
መልስ ነው።
እሺ ጄኔራሊ ሪፋይናንስ ገደብ የለውም። ከገዛ በኋላም ከሁለት ወር በኋላም ሪፋይናንስ ለማድረግ ትችላለህ። የሪፋይናንስ ችግር አሁን ያለው በ2009 በወጣው ኦባማ መንግስት ስልጣን ከያዘ በኋላ የወጣው ህግ እንደ ድሮ ሾዲ የሆነ የተበሰበሰ የክሬዲት ሂስትሪ እና የአሰራር ጉዳይ አሁን የለም። ስለዚህ ሪፋይናንስ በሚደረግበት ጊዜ ፕሮፐርሊ የክሬዲት ስኮርህ እንዲሁም ደግሞ ደሞዝህ እንዲሁም ደግሞ ኢንካም ታክስ ኦፊሻላዊ በሆነ የአይአርኤስም የራስም የምታመጣው ከሰጠ በኋላ ከኋላ በኩል የማናያቸው አንደርራይተርስ ዋን ባይ ዋን አይተው ነው እንትን የሚያደርጉ። ሪፋይናንስ በአሁኑ ጊዜ በጣም ስትሪክት በመሆኑ ይከብዳል። የሚከብደውም ሎኑ ልታገኝ የምትችለው እነዚህ ቀደም ብዬ የነገርኳቸው ፋክቶች በሙሉ ስታሟላ፣ ፐርፌክትሊ ስታሟላ ማለት ነው። አንዳንዴ ስሞል ኤረር እንኳን ቢኖርህ ያልከፈልከው ዩቲሊቲ ቢል 2-3 months or a couple of months ብትኖር በእሷ ምክንያት ለመቅረትም ትችላለህ። አንድ ግለሰብ አለማውቀው የአመት ደመወዙ 1.2 ሚሊዮን ነው። ወደ 300 ሺህ ሎን ጠይቆ ትልቅ ባለስልጣን ነው። ሁለት ሶስት የሚሆኑ ሌት የከፈላቸው ነገሮች ታይተው አፌክትድ ሆኖ ለሆኑ ድና የሆንም አውቃለሁ። ማስፈራረቴ አይደለም፣ መሞከሩ ጥሩ ነው። ግን ካገኘኸው አት ኤኒ ታይም በተለይ አንድ አመት ካደረግ አሁን የኢንትረስት ሬቱ በጣም ዝቅተኛ ነው ያለው። ከጥሩ ካገኘ 2% ታገኛለህ። ከዚያ ደግሞ በጣም ጥሩ ካልሆነም ወደ 3.75 እስከ 4 ታገኛለህ። ዩዥዋሊ አራውንድ 3 ታገኛለህ ማለት ነው። ሞክረህ ሊነግሩህ ይችላሉ። ሞክረህ ሪፋይናንሱ ካልሰራልህ ደግሞ ሞዲፊኬሽንም ብቁ ነህ። አንዳንዱ ሬስትሪክሽን አላቸው። 2009 ጃንዋሪ በፊት ብቻ የሆነውን ነው የምናደርገው የሚሉ አሉ። አንዳንዱ ግን ሊያደርጉልህ ይችላሉ። ስለዚህ ሪፋይናንስ አት ኤኒ ታይም ነው የምታደርገው። የሪፋይናንስ አንድ ሌላ ችግር ያለው ምንድን ነው? ሞስት ኦፍ ዘ ታይም ክሎዚንግ ኮስት አለው። ክሎዚንግ ኮስቱ 3-5 ሺህ ሊገባ ይችላል። አንዳንዴም ወደ 6-7 ሺህ የሚያገቡት ሁኔታ አይቻለሁ ዘንድሮ ማለት ነው። ስለዚህ ክሎዚንግ ኮስትህ በጣም ሚኒማም ከሆነ ኢንተረስት ሬቱ ደግሞ ማቴሪያል የሆነ ለውጥ የሚያመጣልህ ከሆነ ሪፋይናንስ ጥሩ ኦፕሽን ነው። ዩዥዋሊ ሪፋይናንስ በምናደርግበት ጊዜ በተለይ ክሎዚንግ ኮስት ካለው ያለን የኢንተረስት ሬት ከ1% በላይ መብለጥ አለበት። ለምሳሌ አሁን ያለህ ኢንተረስት 5% ከሆነ 4% ብታገኝ ብዙ ማቴሪያል የሆነ ለውጥ አይመጣልህ። ከአንድ በላይ መሆን አለበት። ስለዚህ 5 ካለህ 4.5 ካገኘኸው ብዙ ለውጥ የለውም፣ ምክንያቱም ክሎዚንግ ኮስቱ ወጪውን ስለሚበላው ነው። የሚበዛው ጊዜ ሪፋይናንስ በምናደርግበት ጊዜ ካለን ኢንትረስት ሬት በ1% በላይ መብለጥ አለበት። ስለዚህ ያንተ ኢንትረስት ሬት 5% ከሆነ 3.5 ብታገኝ ማቴሪያል የሆነ ለውጥ ታገኝበታለህ፣ 2 ብታገኝ ታገኝበታለህ። ለማንኛውም ነገር ግን እነዚህ የሚልህን ነገሮች ልታውቃቸው የምትችለው አፕላይ አድርግና አፕሊኬሽኑ ካደረግክ በኋላ ብቁ መሆንና ለመሆን ይነገርሃል። ሌላው ግን በደንብ ተንትነው ስለሚያሳዩህ ያለህ ለውጥ ማቴሪያል መሆንና አለመሆኑን መገንዘብ ይኖርብሃል። ለምሳሌ አሁን 1000 ብር የምትከፍል ከሆነ 980 ብታገኝ 20 ብር ብቻ ነው የምታደርገው ያለህ። ሪሊ ብዙ አላገኘህም። ሰው በሪፋይናንሱ የሚያዋጣ ከሆነ ሞክረው፣ ካላዋጣህ ግን ስቲል አንዳንድ ኩባንያዎች ሞዲፊኬሽን ስለሚያደርጉ ሞዲፊኬሽኑ ደግሞ ክሎዚንግ ኮስት ስለሌለው ሌላም ኮስት ስለሌለው በጣም ዝቅተኛ ነው። የምታገኘውም ዩዥዋሊ በተር ኢንትረስት ሬት ነው። ስለዚህ ሁለቱም መሞክሩ ያዋጣሃል። ሪፋይናንስ ግን ገደብ የለውም፣ ልታደርግ ትችላለህ። ራሱ ኮንትራክት ስታደርግ ግን አንዳንዴ ደግሞ ሬስትሪክሽን ያደርጋሉ። ቢፎር 3 ይርስ ኦር 5 ይርስ ሊያደርግ አይችልም የሚል ኮንዲሽን ካለ ግን አታደርግም። ስለዚህ ያ መጀመሪያ ሳይን ያረከው የሞርጌጅ ክሎዝ ያረክበት እሱን አይተን ነው ልታደረግ የምትችለው ወይም ላታደረግ የምትችለው። ቢኮዝ ሪፋይናንስ በምታደረግበት ጊዜ ያለህ ሞርጌጅ ካምፓኒ ሳይሆን ሌላ ጋር ሪፋይናንስ ለማድረግ ስለምትችል ነው። የመለስኩልህ ይመስለኛል። ካልመለስኩልህ መልሰ ደውልልኝና እንደገና ገልጽልሃለሁ። እሺ፣
በጣም አመሰግናለሁ ጋሽ ተካ፣
ደህና ሁንልኝ። እንግዲህ ወደ ትሩ ልቀጥልና ይሄ አንኤምፕሎይመንት ጉዳይ በእኛ ብቻ ሳይሆን በሌላም ሀገር ነው። እንግዲህ ዘ ቴን ሞስት በጣም ስራ የቀነሰ ሰዓት ያላቸው 10ኛዋ እንግሊዝ ሀገር ነው። በአቨሬጅ የእንግሊዝ ሀገር አሁን ሰዎች በሳምንት 31 ሰዓት ብቻ ነው የሚሰሩት። እንግዲህ ትንሽ ልግለጽላችሁ፣ ፉል ታይሙ 40 ከሆነ ፓርት ታይሙ 20 ከሆነ ሁለቱ ተካፍሎ ነው ማለት ነው አቨሬጅ የሚያደርገው። ስለዚህ አቨሬጅ በሳምንት እንግሊዝ ሀገር ውስጥ 31 ነው። የአንኤምፕሎይመንት ጉዳይ ደግሞ 8% ነው። ከዚህ ጋር ትንሽ ይስማማል ማለት ነው። ሌላው ፊንላንድ ነው። ፊንላንድ በሳምንት ወደ 30 ሰዓት ይሰራሉ። አንኤምፕሎይመንታቸው ደግሞ ወደ 8% ነው። ባይ ዘ ወይ ፊንላንድ ሀገር አቨሬጅ ደሞዝ ወደ 34 ብር በሰዓት ነው። ላክሰምበርግ በጣም ትንሽ ከተማ ናት ዩሮፕ ውስጥ። እችም ደግሞ በጣም ዝቅተኛ የሆነ ሰዓት ነው የሚሰሩት። የሚገርማችሁ ወደ 30 ሰዓት በሳምንት ይሰራሉ። ላክሰምበርግ ትንሽ ከተማ ትንሽ ሀገር ትሁን እንጂ በጣም ሀብታም ሀገር ናት። አቨሬጅ በሰዓት የሚያገኘው ወደ 47 ብር ነው ማለት ነው። ዩኤስ ዳለርስ ነው ነግራቸው ያለ ባይደወይ። እንዲሁም በሰባተኛ ቁጥር የገባች ዴንማርክ ናት። ዴንማርክም 8% አንኤምፕሎይመንት አላት። በሳምንት ወደ 28 ሰዓት ይሰራሉ ማለት ነው። ከ40 ሰዓት 28 ሰዓት ይሰራሉ ማለት ነው። ምክንያቱም ብዙዎቹ የኢኮኖሚ ችግር ስላላቸው ፓርታይም እየበዛ ነው። አሁን ፓርታይም ማለት ምናት ነው? ሙሉ 40 ሰዓት አይሰሩም። በስድስት ቁጥር የገባችው አየርላንድ ናት። አየርላንድም ትንሽ ትሆን እንጂ በጣም ሀብታም ሀገር ናት። አየርላንድ እንደ ዴንማርክ ወደ 28 ሰዓት በሰዓት ይሰራሉ፣ በሳምንት ይሰራሉ። አቨሬጅ ደሞዝ 46 ብር በሰዓት ነው፣ በዩኤስ ዳለርስ እየነገርኳቸው። ሌላው በልጅም ትልቅ አይደለችም። በልጅምም እንደዚህ በሳምንት ወደ 39 ሰዓት እየሰሩ ነው። ኦልሞስት 40 ሰዓት ማለት ነው። አንኤምፕሎይመንቱ እዚያ 7% ነው። እንግዲህ ሌሎችን ብነግራችን ብዙ ነገር የለውም። ጀርመኒ ግን በጣም ዝቅተኛ በሳምንት ከሚሰሩት ከዓለም ናምበር ዋን ናት። ጀርመን ውስጥ አሁን በአቨሬጅ ሳምንት 25 ሰዓት ብቻ ነው የሚሰሩት። ምክንያቱም ብዙ አንኤምፕሎይመንት አለ። እንዲሁም ደግሞ የጀርመን መንግስት ሾርተር ዊክ አድርጎ ሰዎቹ ሌስ እንዲሰሩ ያደርግና የሚቀጥለውን መንግስት ይሞላላቸዋል ማለት ነው። በጀርመን ሀገር አቨሬጅ በሰዓት 35 ብር ነው። ጀነራሊ ይህ ፕሮግራም ባይኖር ግን ጀርመኖች እኛ እዚህ ሀገር 40 ሰዓት እንሰራ እነሱ 50 ሰዓት ይሰሩ እንደነበረ ነው። ይሄ የኢኮኖሚ ችግሩ ያመጣው ጉዳት ነው። ስለዚህ መጥፎ ነገር እኛ ጋር ብቻ ሳይሆን ሌላ ቦታም እንዳለ ነው። እስቲ አሁን ደግሞ የቡዝነሽ በቀለ ትንሽ ላሰማችሁና ተመልሼ ስለ ኳስ ጨዋታው እንድንወያይበት አርዕስት ከፍታለሁ። ጥሩ ዘፈን ነበረች። ዘፈኗ ጥሩ ጋብቻ 40 አመት የቆዩ በተሳብ ነበር ምታነሳው። አሁን ጋብቻ 40 አመት ይቀርና 5 አመትም ሰርቫይቭ ያረግም ያለ ችግር አለን። በዛሬ ፕሮግራማችን አዲስ የተቋቋመው የአማን ትራቨል ሰርቪስስ ስፖንሰር አድርጎናል። አማን ትራቨል ሰርቪስስ በስተር ማውንቲን ጆርጂያ ተቋቁሟል። ይህ ትራቨል ኤጀንሲ የትም ሀገር ለመሄድ ስትፈልጉ ትኬቱን፣ ኢንሹራንሱን፣ ሆቴልም ለመያዝ ይችላል። ትኬታችሁ ከየትም ቦታ ሆናችሁ ኦል ኦቨር ዩናይትድ ስቴትስ ኦር ኤኒዌር ብደውልልን ትኬቱ በኢሜይል ሁሉ ለመላክ እንችላለን። እንዲሁም ደግሞ ሜይልም ለመላክ እንችላለን የሚሉት ጀማሪ ብንሆንም ጥሩ ሰርቪስ ለመስጠት ተዘጋጅተናል ይላሉ። በግሩፕም ትሄዱ ካላችሁ ግሩፕ ፓኬጅ ጥሩ ለማግኘት እንችላለን ይላሉ። እንግዲህ የትራቨል ሰርቪስ በመትፈልጉበት ጊዜ አማን ትራቨል ሰርቪስስ በ404-499-9560 እንደገና ደግመዋለሁ 404-499-9560 ነው። ደውላቸውና ሰርቪሳቸውን ያው ጥሩ ሰርቪስ ካደረጉ ሰርቫይቭ ያደርጋሉ ማለት ነው። የአማን ትራቨል ሰርቪስስ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ ጥሩ ምኞቴን እገልጽላችኋለሁ። መልካም የቢዝነስ መጀመር። እንግዲህ ሳክሰስፉል እንደምትሆኑ ተስፋ አደርጋለሁ። እንደነገራችሁኝም የተዘጋጃችሁበት ትመስላላችሁ። እስቲ በጊዜ በኋላ እንጠይቃችኋለን። እሺ አድማጮቻችን፣ ይሄ ኮሚኒቲያችን አንድ የነበረው ሁለት ሁለት የነበረው ሶስት እየሆነ በሚሄድበት ጊዜ የገንዘብ ጉዳት ስለሚያመጣ የገንዘብ ችግር ስለሚያመጣ የኢኮኖሚ ችግር ስለሚያመጣ የቲኬ ሾው አንዱ ዕላማው ነው። የቲኬ ሾው ኮስት ካለበት እንገባለን። ባለፉት እኔ ራሴ 60 ዓመቴ ነው። ወደ 40 ዓመታት ባለፉት 40 ዓመታት ብዙ ለውጦች አይተናል። ብዙ ማህበሮች ተቋቁመዋል። ብዙ ማህበሮች ፈርሷል። ማህበሮቹ ለምን ተቋቋሙ የሚል አልቀወም። ሂደቱ ነው የሚያመጣው። የሚወስነው ታሪኩ ነው። ግን ማህበሮቹ ቢበዙም እኛን መሰነጣጠቅ የለባቸው። የኢትዮጵያ ህዝብ 3000 ዓመት ኖርክ የሚለው በህብረት እየተጓዘ ጠላቱን በህብረት እየተቋቋመ አንዳንዴ ደግሞ ዋጥ እያደረገው ሁልጊዜ እኔ ማሸነፍ አለብኝ ሳይል ለህብረቱ እየታገለ ስለቆየ ነው። አንድ የታሪክ ጸሐፊ እንደነገሩኝ ከሆነ ኢትዮጵያ እስካሁን ድረስ ወደ 26 ጦርነቶች አሳልፋለች ይላሉ። መጽሐፍም ጽፏል። መጽሐፉም ይጋለ 26ቱ ጦርነቶች የተሸነፈችበት ጊዜም አልነበረም ነው የሚሉ። ሁልጊዜ ኢትዮጵያ የሚያሸንፋት የውስጥ ጠላት ነው ይላሉ። የውስጥ ጠላት ይሄ ስምምነት የማይሰጠን፣ ይሄ የሚያጣላን፣ ይሄ የሚለያየን የፖለቲካም ሆነ የሌላው ነው። በቲኬ ሾው ይህ ድርጅት ትክክል ነው፣ ይህ ድርጅት ስህተት ነው የሚል የለኝም። ስህተቱ ለማረም ስንሞክር ብቻ ነው የምናድገው እንጂ በክርክር አናድግም። የምንከፋፈለው ያለ ምክንያት አለበት፣ የራሱ ምክንያት አለበት። ለአንዱ ሊገባው ይችላል፣ ለአንደኛው ሊገባው አይችልም። እኛ ግን እንደ አንድ ህብረተሰብ ለመንቀሳቀስ ብንፈልግ የሚያቀራርቡን ነገሮች አሉ ወይ የሚል ብለን ስናስብ ብቻ ነው። የሚያለያዩን ነገሮች ብዙ ላይሆን ይችላሉ። ከሚያለያዩን ነገሮች የሚያቀራርቡን ነገሮች ብዙ ናቸው። አንዳንዴ ግን ጭንቀት ስላለን ትንሽ ነገር ትመጣና ትገነጥለናለች። በአሁኑ ጊዜ ወደ ኦልሞስት 30 ዓመት የነበረው የስፖርት ፌዴሬሽናችን ሁለቱ ጋር ታይቷል። ወደ ሁለት ተከፍሏል። አንደኛው ዲሲን የሆነው ሁለተኛው አገስ ዳላስ ነው። ይሄ ለህብረተሰቡ ሸክም ነው የተፈጠረው። እኔ ብዙን ጊዜ ሁልጊዜ እንኳን ባልሄድ ይሄድ ነበር። ዘንድሮ አልሄድኩም። ወደ ቢች ነው ሄድኩት። ምክንያቱም የትኛው ጋር ነው የሚሄደው? ፕላስ ደግሞ ፍቅር የሌለው ኳስ ጨዋታ እንዴት ይሆናል? እንግዲህ ማን ተሳሳተ ማን አልተሳሳተም አይደለም። እሱ ደግሞ ሊያርመን አይችልም። ሊያርመን የሚችለው እነዚህ ሁለቱ አካሎች በደምም በአስተሳሰብም ኢትዮጵያዊ በመሆናቸው ኢትዮጵያዊነታቸው ሞር ማየት ሲገባቸው የተለያየ ሪዝኖች አይተው ነው የሄዱት። አንዳንዱ ገንዘብ አለ ይላሉ። ኢትዳዝን ማር። ሁልጊዜ ግን ለመቀራረብ ስንሞክር ብቻ ነው። ዲሞክራሲ የሚገኘው በደንብ አድርጋችሁ ስሙኝ፣ ዲሞክራሲ የሚገኘው መጀመሪያ ስትሰጥ ብቻ ነው። ለሌላ ሰው ዲሞክራሲ ካልሰጠ አንተም ልጠይቃችን እና ዲሞክራሲ መጠየቅ ማለት መለያየት አይደለም። ሰምታይምስ ሳክሪፋይስ ማድረግን አብረን ለመኖር መሞከር ይኖርብናል። አብረን የምንኖረው ምንድን ነው? አብረን ስንኖር ብቻ ነው ጤነኛ የሆነ ሶሳይቲ ሊፈጠር የሚችለው። አብረን ስንኖር ብቻ ነው ጥሩ የሆነ ሶሳይቲ ሊፈጠር የሚችለው። አብረን ስንኖር ብቻ ነው በደንብ አድርገን ልንደሰት የምንችለው። አሁን ባለፈው ሁለት ሳምንት በፊት በተደረገው ቋጫዋታ አንድ ቤተሰብ ከሁለቱ ጋር የተከፈሉ አሉ። አንደኛው ወደዚያ ይሄዳል፣ አንደኛው ወደዚያ ይሄዳል። ለምን እንከፈላለን? ስለዚህ ይሄዳችሁ አላችሁ፣ ዲሲም ይሄዳችሁ፣ ዳላሲም ይሄዳችሁ፣ ምን ተሰማችሁ? ምን ይታስቡ ነበር? ቢኮዝ ለመጀመሪያ ጊዜ ነው ሁለት ያያችሁትና ያጠፉት የቦርድ አባሎች ያጠፉት እንደዚህ ናቸው፣ ይሄን የከፋፈለን የሚል መልስ አንፈልግም። እሱ እናውቃለን። ሶሉሽኑ የሚያገኘው ግን ህብረተሰብ በአንድ ሲያስብ ስለሆነ ይህን ህብረተሰብ ለማቀራረብ ምን ይሰማችሁ ነበር? እስኪ ስሜታችሁን ግለጹልንና ስሜታችሁን ከገለጸ የህብረተሰቡ ስሜት ሁልጊዜ ይሰራል። ቦርድ የህብረተሰቡ የፈለገውን ነገር አስፈጻሚ መሆን ይገባቸዋል። አንዳንዴ ግን የራሳቸውን አጀንዳ ነው የሚሰሩት። ስለዚህ ህዝብ ብቻ ነው የሌላው አጀንዳ የማይሰራ እንጂ አስተዳደር ሁልጊዜ የራሱን አጀንዳ አስቀምጦ ሊስገናጥን ይችላል። ስለዚህ እንደ ህዝብ ሆናችሁ ሄዳችሁ የተሰማችሁን አንዳንድ ነገር እስቲ ግለጹልና ሌሎችም ግለጹላቸው። ሳይድ መውሰድም የለብንም በእውነቱ። ስለዚህ ተመልሼ እመጣለሁ። ስልክ ቁጥራችን 404-603-8770 ነው። እንደገና ደግመዋለሁ፣ 404-603-8770። እንደገና ብዝነሽ በቀለ ላምጣትና ተመልሼ እመጣለሁ። እሺ፣ ሁለት አድማጮች መስመር ላይ ያላችሁ ይመስለኛል። በመጀመሪያ የመጣኸው አስተያየትን ብትገልጽልን።
እሺ፣ ተመስገን ቲኬ፣ እንደምን አለ?
ደህና ነህ?
ደህና። እጅግ በእውነቱ በጣም ደስ የሚል ቶፒክ ነው ያነሳኸው። በአሁኑ ጊዜ ፍቅር በሚያስፈልገን ጊዜ በጣም መለያየት በተለያዩ ትንሽ ምክንያቶች እየተለያየ ህዝባችን በአገር ቤትም በዚህም በጣም እየተቸገረ ነው ያለ። በጣም የሚያሳስባል። ነግበኔ ነው ዘረኛ እዚህ ጥሩ ቦታ ቁጭ ብለን ደህና ቢመስለንም በተለይ በአገር ቤት ሆነ በዚህ ያለው የሌሎች መከፋፈል እኛን አፌክት ያደርጋል። በቅድሚያ እድሉን ስለሰጠኸኝ አመሰግናለሁ። አስተያየቴን ገና ከመሰጠቴ በፊት የኢትዮጵያውያን ሙስሊሞች ለረመዳን እንኳን አደረሳችሁ ለማለት እፈልጋለሁ።
በጣም አመሰግናለሁ። አዎ፣ እንኳን አደረሳችሁ። ስንት ቀን አደረግን አሁን?
እንኳን አደረሳችሁ ላለ ዛሬ ሁለተኛ ቀናችን ነው። ረመዳን ገብቷል። እንግዲህ በአጽዋጽሙ ላይ ሁላችንም በትክክል ጾመን ጽድቁን ወይንም አጅሩን ለማግኘት መሞከር ያለብን። ሌላ ጊዜ በሰፊው መግለጽ የመቻል እድል እስካገኝ ድረስ አሁን የእኛ የነጃሺ ኢስላሚክ ሴንተር ቅዳሜና አርብና ቅዳሜ ብቻ አንድ ላይ ስለምናፈጥር ማንኛውም ሙስሊም ተጋብዟል። አድሬሳችን 803 ጆሊ አቬኑ ክላርክስተን ጆርጂያ ነው። በስልክ ቁጥር 404-488-9860 ብደውሉ አድሬሱን በትክክል እንነግራለን። አመሰግናለሁ ቲኬ። ሌላው ወደ እንግዲህ ወደ አስተያየቴ ለመሄድ
አዎ፣ ቀጥል። እሱ በጣም ያስፈልገናል። ቀጥል አሳፊ። እሺ።
አዎ፣ በእውነቱ ይሄ በተለይ አሁን ትልቅ ሆኖ ጎልቶ የታየው በቅርቡ የኳሱ የዚህ የፉትቦል ፌዴሬሽናችን ለ28 ዓመታት ያህል በአንድነት ያሳለፉትን አሁን በተለያዩ ጥቅሞች ሰዎች በጣም ቀደም አንተ እንዳልከው ኢትዮጵያዊነታችን ትልቁ አንድ ሊያድርገን የሚችል ባንዲራችን እያለ በተለያየ ምክንያት በፖለቲካ በሃይማኖት በጥቅም በገንዘብ በጎሳ እየተለያየ ሰው ይሄን ነገር ማሳየት ለልጆቻችን ምንድነው የሚቆያቸው? እንደገና ደግሞ ብዙ ሰው ቀርቷል ቀደም አንተ እንዳልከው የትኛው ልሂድ በሚል እንደገና ደግሞ አንደኛው ምንም ሳይሄድለት ሌላው እጅግ በጣም ደግሞ ብዙ ሄዷል። ጥላቻን በሰዎች ላይ በማስፈን በእውነቱ እንዲያውም ሄዶ ማያቅ ሰው ሁሉ ነው ደግሞ በአንድ በኩል ወደ ዳላስ የሄደው። እኔ ራሴ የኔ ግማሽ ቤተሰብ ወደ ዲሲ እኔ ራሴ ወደ ዳላስ ነበር የሄድኩት። እዛ የተገነዘብኩት ነገር ቢኖር ሰው በእልህም ጭምር ይሄን መከፋፈል ጠልቶ በእልህም ጭምር ነው እዛ የሄደው። እኔ አርብና ቅዳሜ በተለይ እዛ ነበርኩኝ። መረጋጋጫ እንኳን የለም። ከሚገባው በላይ ነው ሰው የነበረው። ህዝቡ አንድ መሆኑን ይፈልጋል። በእውነቱ አንድ የታዘብኩትን ብነግርህ እንኳንስ በኢትዮጵያውያን ውስጥ ትግሬ፣ ጉራጌ፣ አማራ ከኦሮሞ፣ አማራ ከአደረው ከሌላው መለያየት ይቅርና ኢትዮጵያውያንና ኤርትራውያን እንኳን አንድ እንዲሆኑ የሚጥሩ ሰዎች ሁሉ አግኝቻለሁ። በጣም ይገርማል። ወጣቶች ወጣቶች እዛ አንድ ቡት ይዘው ለራሳቸው ምንድናችሁ ስንላቸው እኛ ይኸው በእውነቱ መሪዎች ቢጣሉ ራሳቸው ለጥቅማቸው አንዳንድ ነገሮችን ቢለያዩንም እኛ አንድ ነን፣ ደማችንም አንድ ነው። ወጣቶች በተለይ በእነሱ በሚያመጡት ችግር እየሄድን እያለቅን ነው። እንድረስላቸው ለወጣቶቻችን ወደ ውጭ እየወጡ ከዛ ለማምለጥ ወደ ውጭ እየወጡ በስንት በመርከብ በጀልባ እየሄዱ ስንቶቹ እያለቁ ነው የምንሰማው። ወደ የመን በመግባት በሶማሌ በምን እያደረጉ በየጊዜው ነው የምንሰማው። 150 አሁን በቅርቡ የሰማሁት አለኝ። በተለያየ ስንት ነገሮች እና እየሰጠሙ እየታሰሩ ከመርከቡ ቢያልፉም መንገዱን ቢሻገሩም እዛ ደግሞ እየገቡ እየታሰሩ በእስር ቤት ሁሉ ተጠቅጥቀዋል። በውጭ ሀገር በሰው ሀገር ይሄ ሁሉ ምንድን ነው? ከጥላቻ የተነሳ ነው። አንድ ሰው አንዱ ሲል የሰማሁት በቪኦኤ ሲጠየቅ እኔ በእውነቱ ፖለቲካ ፈርቼ አንድ ደግሞ ወስደው ያስልፎ ይገሉኛል በሚል እንጂ እናቴ ጋር እንጀራ አላጣሁም ነበር። እዛ ቁጭ ብዬ እናቴን እየበላሁ በፍቅር ልኖር እችል ነበረ። እዚህ ግን መጥቼ ህይወት አስሬ ማንም የሚጠይቀኝ የለም፣ ቁስል በቁስል ሁኛለሁ እያለ የሚያሳዝን ንግግር ነው። ብዙዎቹ እየሞቱ እና ይሄንን ሁሉ ለማዳን ብለው የሆኑ ወጣቶች ከኢትዮጵያውያን እና ከኤርትራውያን አንድ ላይ ሆነው ይሄንን ፕሮግራም ይዘው ሰውን ሲያስተምሩ እጅግ በጣም ነው የተገረምኩት ወይም ደስ ያለኝ። ይሄ ነገር ቢስፋፋ ጥሩ ነው። እነሱ ምልህ የሆነ አላማ ሊኖራቸው ላይኖራቸው ይችላል አላውቅም፣ ግን ይሄ አስተሳሰባቸው እጅግ በጣም ጥሩ ነው፣ የሚደገፍ ነው። እና ሰዎች በተለያየ ጥቅም ተለያይተው ሌላውን ሰው መጥፎ አርአያ መሆን እኔ ደስ የሚል አይመስለኝም። እና እንዳልከው ከሌ ነው ጥፋተኛው ከሌ ማለት ባንችልም ይሄ ነገር ቢቀር እና አንድነታችንን ብናጠናክር መልካም ነው ብዬ አስባለሁ። አመሰግናለሁ።
በጣም አመሰግናለሁ። አዎ እንግዲህ እኔ እዚህ ሊጨምር የምፈልገው በትግርኛ ምሳሌ አለ፣ ወደቀ እንጂ አልፈሰሰም ይባላል። እንግዲህ ውሃ ነበረው ማለት ነው፣ ኩባያው ወደቀ፣ ግን ውሃው ግን አለ ማለት ነው። አሁንም ቢሆን ህብረተሰብ ለፍቅር የሚያስብ ከሆነ አልተጣላል። ይህ ህብረተሰብ ልቡ ሰፊ ነው። ከወላጆቻችን የወሰድናት ነገር ቢኖር ልባችን ሰፊ መሆን ይኖርብናል። ወላጆቻችን የዘር ችግር አልነበራቸውም። የትግራይ ገበሬ የሲዳሞን ገበሬ እኮ አይቶት አያውቁም። የወሎ ገበሬ የጎጃምን ገበሬ እኮ ተጣልቶም አያውቁም። የከተማው ህዝብ ብቻ ፖለቲካ እየፈጠረ ገነጣጠለው እንጂ ህዝባችን አንድ ነው። አገሬ ሲል አገሬ ነው። ያቺ አረንጓዴ ቢጫ ቀይ ባንዲራ ይወዳታል። በድሮ ጊዜ ሰው እንኳን ሲበድል ስለ ባንዲራ ካልከው ይቆማል። ባንዲራው ተባን ማለት አዎ፣ ባንዲራ ካልከው ይቆማል። ባንዲራ በሚወርድበት ጊዜ ባለንበት ነበርኩ ምን ቆመው። ክብር ለባንዲራው ነው። ባንዲራ በሚወጣበት ጊዜ ስንንቀሳቀስ ከነበርንኮ በድሮ ጊዜ እንቆማል። ባንዲራው ትልቅ ናት። የዩኒቲ ምልክት ናት። የተለያየ አጀንዳ ሊኖረን ይችላል። የተለያየ አስተያየት ሊኖረን ይችላል። የፖለቲካ ልዩነት ሊኖረን ይችላል። የፖለቲካው ልዩነት ግን ሶሻል ላይፋችን ላይ መግባት የለበትም። ሶሻል ላይፋችን ከገባ ያሳጥረናል። ሶሻል ላይፋችን ከገባ ድህነት ነው ከሚያመጣል። አንድ ቤተሰብ መሆናችንን ማሰብ ይገባናል። አንድ ቤተሰብ የነበረ ሲፋታኮ ሁለት ቤተሰብ የሚሆነው ሁለቱም ቤተሰብ እንደገና መስራት አለብን። ስለዚህ አሁንም ቢሆን የኢትዮጵያ ህዝብ በአንድነት ማሰብ ካልጀመረ በየቀኑ ሊገነጠል ነው። አንድ ቸርች የነበረች 6 ወር ሳታርግ ሁለት ሆናለች። ሁለት ቸርች የነበረው አንድ አመት ሳይሆን 4 ይሆናል። ይሄ እንደዚህ አይነት አነጋገር ለህብረተሰባችን ጠቃሚ ስላልሆነ በእያልንበት ቦታ መወያየት እንዳለብን መቀራረብ እንዳለብን ነው። አንዱ ተለይቶ ሲሄድ ወደ ሌላ ጣላታችን እኮ አይደለም። ስቲል ወንድማችንና አያታችን ናቸው። ስቲል መሞከር ይኖርብናል። ሁልጊዜ ወደ አንድ የሚያስብ አገር ብቻ ነው ሊያልፍለት የሚችለው። የተለያየን እንደሆነና ተለያይተን በዚያው ምንቀር ከሆነ ግን እየበዛ እየሰፋ ነው የሚሄደው። ኢትዮጵያ ህዝብ ደግሞ በምንም አይነት በኢኮኖሚ ሊያድግ የሚችለው አብሮ ማሰብ ሲጀምር ነው። የግድ በፖለቲካ ሁላችንም ፐርፌክት መሆን የለብን። አንድ ፖለቲካም ይኖር አይገባም። ቦሪንግ ይሆናል። መከራከሩ ቆንጆ። ሌላ አስተያየት አለ መሰለኝ። ሌላ አለ መሰለኝ። ይቀጥሉ። እሺ እንግዲህ አርዕስቱን ከፍቼዋለሁ። የአርዕስት እዚህ አያልቅም። በያላችሁበት ቦታ የውይይቱ ያስፈልገናል። በየምንሄድበት ቦታ በየቤተሰቡ ስብሰባም ብናረግ ሻይ ቤትም ብንገናኝ ይሄ እየሰፋ የሚመጣው ያለው ልዩነታችን ለማጥበብ መሞከር አለብን። አስፈላጊ ከሆነም ስብሰባ ተደርጎ ሽማግሌዎች እኮ ልንጠራ እንችላለን። በድሮ ጊዜ ሽማግሌዎች እኮ ከፍርድ ቤት በላይ ይሰሩ ነበር። እንግዲህ አርሱን ተጥቻቻውሎ የዛሬ ፕሮግራሜ እዚህ ጋር ያበቃል። ሰዓቴ ደርሷል። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ። በነገራችን ላይ አንድ ሁለት ሶስት ደቂቃ ያለኝ ይመስለኛል። እስቲ አንድ ዘፈን ላዘፍንና ፕሮግራሙ ያልቃል። እንግዲህ ትንሽ ደቂቃ ያለኝ ግን ለአድማሶች ልስጣቸው መሰለኝ። ሰዓታችን እያለቀ ነው። ለውይይትም አትመችም ነበር። አጠር ያለች ጊዜ በመሆኗ ነው። ሌላ ጊዜ ሰፋ ያለ ፕሮግራም እናዘጋጅላታለን።